የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኳሱም በብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገር ስሜታዊነት ያመዘበነበት እና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያለበት ነው። ማለት ብሔር ለይተው ማጥቃት ስርት ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት፣ የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው።
የመጀመሪያው የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ፣ ሁለተኛው የአምቦ ዩኒቨርሲቲ የወሊሶ ግቢ መምህሩ አቶ ስዩም ተሾመ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
እየተገባደደ ባለው የአውሮፓውያኑ 2017 ዓ.ም ምስራቅ አፍሪቃን የመጣው አስከፊ ድርቅና በአህጉሪቱ የተቆሰቆሱ ግጭቶች በአባባሱት ሰብአዊ እንግልት ቁጥራቸው ከ37 ሚሊዮን በላይ የሚደርስ ሰዎች እጅግ ለበረታ የምግብ እጥረት መጋለጣቸውን የተባበሩት መንግስታት ድርጅት የምግብ ፕሮግራም አስታወቀ። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል።
ለምሽቱ ካሉን ርዕሰ ወሬዎች ውስጥ በአፋር ክልል ጉብኝት ላይ የነበሩትን ጀርመናዊ ቱሪስት የገደሉትን ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የመን ውስጥ የሚዋጉት ሁሉም ወገኖች ብጥብጡን አቁመው ፖለቲካዊ ንግግር እንዲጀምሩ ዩናይትድ ስቴትስም እንደ ተባበሩት መንግስታት ድርጅት ሁሉ ጠይቃለች የሚሉትና ሌሎችም አሉን።
ሳምንታዊ ቅንብሮች፣ ኢትዮጵያውያን በአሜሪካ፣ ዲሞክራሲ በተግባርና ሴቶችና ቤተሰብን ጨምሮ ልዩ ልዩ ቅንብሮች ይዘን ቀርበናል። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የተዘጋጀውን የረቡዕ ምሽት ህዳር 27 2010 ዓ.ም ዝግጅት ነው። አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ንጉሱ ታምሬ ያቀናብራል። የስርጭት መሐንዲሱ ዳን ክራፍትን ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን።
አሁን የሳሉ
በአፋር ክልል በጉብኝት ላይ የነበሩትን ጀርመናዊ ጎብኚ የገደሉትን ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በጥቃቱ ጀርመናዊው ሲገደሉ ኢትዮጵያዊው አስጎብኛቸው ደግሞ መቁሰላቸው ይታወቃል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ጥቃቱ የተፈጸመው በአፋር ክልል ኤርታሌ አካባቢ ነው። ተኩሱ የተከፈተውም በቡድን ሆነው ሲንቀሳቀሱ ከነበሩ ቱሪስቶች ጀርመናዊውና ኢትዮጵያዊው አስጎብኛቸው ፎቶ ለማንሳት ነጠል ሲሉ መሆኑን መንግስት አስታውቋል። እስካሁን ማንነታቸው በስም ያልተገለጸው ጀርመናዊ ሲገደሉ ኢትዮጵያዊው አስጎብኚ ቆስለዋል። ተኩሱን የከፈቱት ታጣቂዎች ማንነት እየተጣራ ነው ብሏል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ። በስልክ ያነጋገርኳቸው የሚኒስቴሩ ቃል አቀባይ አቶ መለስ አለም ይህንኑ አንጸባርቀዋል።
በአፋር ክልል በተፈጸመው ጥቃት በጀርመናዊው ላይ በደረሰው ህይወት መጥፋት እንዲሁም በዜጋችን ላይ በደረሰው መቁሰል የፌዴራል ውጭ ጉዳይ ሚኒስቴር ሀዘኑን ይገልጻል። ጥቃቱን የተፈጸሙት ሰዎች ለጊዜው ያልታወቁ ታጣቂዎች ናቸው።
ከዚህ ቀደም አቶ መለስ ያስታውሱ እንደሆነ ከአመታት በፊት በዛ አካባቢ እንደዚህ ቱሪስቶች የተጠለፉበት የተገደሉበት ሁኔታ ነበርና በዛን ሰዓት የኢትዮጵያ መንግስት የኤርትራ እጅ አለበት፣ ተጠላፊዎቹም ከኤርትራ የመጡ ታጣቂዎች ናቸው በሚል ነበረ የገለጸው። በዚህ ሰዓት እንደው እነዚህ ሊሆኑ ይችላሉ በሚል በአካባቢው ከሚንቀሳቀሱ ታጣቂዎች አንጻር ድምዳሜ እየተደረሰበት ያለው ሁኔታ አለ?
እንግዲህ የኢትዮጵያ መንግስት ምርመራ በማድረግ ላይ ሲሆን ድርጊቱ በሙሉ በሙሉ ከጠራ በኋላ ይፋ የማያደርግ ነው።
በዚህ የኢትዮጵያ ክፍል በቱሪስቶች ላይ ጥቃት ሲፈጸም የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2007ና በ2012ም ተመሳሳይ ጥቃቶች ተፈጽመዋል። በ2012ቱ ጥቃት ሁለት ጀርመናውያን፣ ሁለት ሃንጋሪያውያንና አንድ ኦስትሪያዊ መገደላቸውን ዘገባዎች አመልክተዋል። በ2007ቱ ጥቃት ደግሞ አምስት አውሮፓውያንና 13 ኢትዮጵያውያን ተጠልፈው መወሰዳቸው ይታወሳል። የኢትዮጵያ መንግስት ለእነዚህ ሁሉ ተጠያቂ ያደረገው ኤርትራን ነበር። በአዲስ አበባ የሚገኘው የጀርመን ኤምባሲ በሰሞኑ ጥቃት ላይ መረጃ እንዲሰጥ አሰራሩ እንደማይፈቅድለት ቃል አቀባዩ ነግረውኛል። በዚህ ጉዳይ ላይ መረጃ የሚሰጠው ጀርመን የሚገኘው የውጭ ጉዳይ መስሪያ ቤት እንደሆነ ነው የጠቆሙት። የኢትዮጵያ አፋር ክልል በተመራማሪዎችና በቱሪስቶች ይዘወተራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌምን እንደ እስራኤል ዋና ከተማ እውቅና ለመስጠትና እንዲሁም ቴል አቪቭ የሚገኘውን የአሜሪካ ኤምባሲም ወደዚያው የማዛወር ስራ እንዲጀምር ትእዛዝ ይሰጣሉ ተብሎ እየተጠበቀ ነው። እርምጃው ግን ዘግይቷል ሲሉ ሚስተር ትራምፕ ይፋ መግለጫቸውን ከመስጠታቸው በፊት ተናግረዋል። አረብና
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኤምባሲያቸውን ከቴል አቪቭ ወደ ኢየሩሳሌም እንደሚያዛውሩ ይናገራሉ ተብሎ ገና እየተጠበቀ ሳለ ቤተልሔም በተቃውሞ ተጥለቅልቃለች። ፍልስጤማውያኑ እጅግ መቆጣታቸውን እየተናገሩ ናቸው።
We burn Trump's pictures here to send a message for the Americans, to Trump himself, to all the people all over the world that we will not accept to move the embassy from Tel Aviv to Jerusalem.
የአሜሪካ ኤምባሲን ከቴል አቪቭ ወደ ኢየሩሳሌም መዛወር ጨርሶ እንደማንቀበል ለአሜሪካውያን፣ ለትራምፕ ለራሱ እንዲሁም ለመላው ዓለም ሕዝቦች ለማሳወቅ የትራምፕን ፎቶግራፎች አቃጥለናል። ኢየሩሳሌም የፍልስጤም ዋና ከተማ ነች። የኤምባሲውን አድራሻ በማዛወር ትራምፕ ሁሉንም ቀይ መስመሮች ጥሶ ሄዷል።
በተቃውሞው ሰልፍ ውስጥ የነበረው ፍልስጤማዊው አክቲቪስት ሙንጠሪ ማራ ኢየሩሳሌም የእኛ ዋና ከተማ መሆኗን እስክናረጋግጥ ፍልስጤማውያን ሁሉ ትግላችንን እንቀጥላለን ብሏል። በሌላ በኩል ግን ትራምፕ የሚያምኑት ኢየሩሳሌም የአይሁድ ዋና ከተማ ብቻ ሳትሆን እስራኤል ከተመሰረተች ከ1948 ዓመተ ምህረት አንስቶ በአውሮፓ የዘመን አቆጣጠር የመንግስቷ መቀመጫም ጭምር እንደሆነች መሆኑን የዋይት ሃውስ ቤተ መንግስት ባለስልጣናት ጠቁመዋል። ፕሬዚደንቱ ኤምባሲውን ወደ ኢየሩሳሌም እንዲያዞር ለውጭ ጉዳይ መስሪያ ቤቱ ትዕዛዝ እንደሚሰጡ ቢገለጽም ህንጻው የሚገነባበትን ቦታ ለማግኘትና በጀትም ለመመደብ ጊዜ እንደሚወስድና እስከዚያ ግን ትራምፕ የዝውውሩን ጊዜ እያሸጋገሩ ለመቆየት እንደሚገደዱ ባለስልጣናቱ አመልክተዋል። ይህ በእንዲህ እንዳለ መካከለኛው ምስራቅ ውስጥ በአሜሪካ ጥቅሞች ላይ ጥቃቶች ሊሰነዘሩ እንደሚችሉ ስጋታቸውን መግለጽ የጀመሩም ብዙ ናቸው። ስፋት ያላቸው የተቃውሞ እንቅስቃሴዎች እየተደራጁና እየተጠሩም በመሆናቸው የአሜሪካ መንግሥት ሠራተኞችና ቤተሰቦቻቸው በአሮጌቱ ኢየሩሳሌም፣ በዌስት ባንክ፣ በቤተልሔምና በኢያሪኮ የግል ጉዞዎችንና እንቅስቃሴዎችን ከማድረግ እንዲቆጠቡ እዚያ የሚገኘው የአሜሪካ ጠቅላይ ቆንሲል ጽሕፈት ቤት አሳስቧል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ ሱዳኑ የሰላም ስምምነት ላይ ነፍስ ለመዝራት በታለመው ጉባኤ ደቡብ አፍሪቃ ውስጥ ለበርካታ ወራት በቁም እስር ላይ የሚገኙት የአማጽያኑ መሪ ሪያክ ማሻር ይገኛሉ ብለው እንደሚጠብቁ የኢጋዱ የደቡብ ሱዳን ልዩ ልዑክ ኢስማኤል ወይስ ተናገሩ። የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ባለስልጣኑ ልዩ ልዑክ ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ልዩ ቃለ መጠይቅ የነገ ሐሙስ ሳምንት እንደ አውሮፓውያን አቆጣጠር ታህሳስ 16 መሆኑ ነው ከሚካሄደው የምክክር ስብሰባ በኋላ የሰላም ውሉ ማንቀሳቀሻ ጉባኤ በማግስቱ አዲስ አበባ ላይ ይከፈታል ብለዋል። የጉባኤው ዋና ዓላማ ሁሉን አሳታፊነት መሆኑን የጠቆሙት እስማኤል ወይስ ማናቸውንም ቁልፍ የሆነ ወገን ማግለል ግን ዓላማውን ይገለዋል ብለዋል። እሳቸውና ሌሎችም የኢጋዱ የምክክር ኮሚቴ አባሎች ሪያክ ማሻርን ለማነጋገር በቅርቡ ወደ ደቡብ አፍሪካ ተጉዘው እንደነበረም አመልክተዋል። ስለታቀደው ጉባኤ አነጋግረናቸዋል እና ኢጋድ ለጉባኤው ባወጣቸው ሐሳቦች ዙሪያ ተስማምተዋል ሲሉም ልዩ ልዑኩ አመልክተዋል። ካሁን ቀደም የደቡብ ሱዳን መንግስት ባለስልጣናት የማስታወቂያ ሚኒስትሩን ማይክል ማኩዌን ጨምሮ ማሻር በጉባኤው ላይ መገኘት የለባቸውም፣ በሳቸው ምትክ ቡድናቸው ውስጥ ያለ ሌላ ሰው ሊካፈል ይችላል ብለው በተደጋጋሚ ሲያሳስቡ ነበር። ሪያክ ማሻር በአካል አዲስ አበባ ይገኛሉ ወይ ተብለው የተጠየቁት የኢጋዱ ልዩ ልዑክ እስካሁን የግብዣ ደብዳቤ ለማንም አልተላከም፣ መላክ ስንጀምር እሳቸው እንደሚደርሳቸው ግን አረጋግጣለሁ ሲሉ ነው መልስ የሰጡት።
የመን ውስጥ የሚዋጉት ሁሉም ወገኖች ብጥብጡን አቁመው የእርስ በርስ ጦርነቱን የሚያከትም ፖለቲካዊ ንግግር እንዲጀምሩ ዩናይትድ ስቴትስም ከተባበሩት መንግስታት ድርጅት ጋር ጠይቃለች። አማጽያኑ አጋራቸው የነበሩትን የቀድሞ የአገሪቱ ፕሬዚዳንት አሊ አብደላ ሳልህን መግደላቸውን ተከትሎ ውጥረቱ ይባባሳል የሚል ስጋትም ፈጥሯል።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልጅ ዶናልድ ትራምፕ ጁኒየር ዛሬ ለዩናይትድ ስቴትስ ምክር ቤት የስለላ ኮሚቴ ዝግ ሸንጎ ቃላቸውን እየሰጡ ነው። ምክር ቤቱ በአምናው የሀገሪቱ ምርጫ የሩሲያን ጣልቃ ገብነት ምርመራውን ቀጥሏል። ዶናልድ ትራምፕ ጁኒየር ባለፈው መስከረም ወርም በመወሰኛው ምክር ቤት የፍትህ ኮሚቴ ፊት ቀርበው ሲያበቁ በሰጡት ቃል የአባታቸው የፕሬዚደንታዊ ምርጫ ዘመቻ ከሩሲያ ጋር የተመሳጠረው ነገር የለም ብለው ማስተባበላቸው የሚዘነጋ አይደለም። ዜናው አበቃ።
ቆንጅት፣ የዜና ሰዓታችን ባለመብቃቱ ዋና ዋና የሚባሉ ርዕሶችን ሙሉ ማካተት አልቻልንም። አንዱ ግን የግድ መጠቀስ ያለበት ይመስለኛል። የእውቁ ታይም መጽሔት ስለ ወሲባዊ ወከባና ጥቃት ያነቁ የሚበዙት ሴቶች የሆኑባቸው በርከት ያሉ ሰዎች የዘንድሮ የዓመቱ ሰው አድርጎ ሰይሟል። ሰው ወይም ሰው ያደርጋል ብዙ ጊዜ በቡድንም ይሰጣል። የታይም መጽሔት ዋና አዘጋጅ ኤድዋርድ ፈልንስታል ሲናገሩ ንቅናቄ እና ንቃት የቀሰቀሱት ዝምታ ሰባሪዎች ዘ ሳይለንስ ብሬከር ብለዋቸዋል በእንግሊዝኛው። እንደ ሁልጊዜውም ታላላቅ ማህበራዊ ለውጦች የሚጀምሩት በግለሰቦች በጀግንነት መነሳሳት እንደሆነ ገልጠዋል። ዝርዝሩን ወደ ኋላ ጊዜ እንዳገኘ እንመለሳለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው የዛሬ ምሽት ፕሮግራማችን በ19ና በ22 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ 4 ድረስ ይቀጥላል። በርከት ያሉ ዘገባዎችንና ቅንብሮችን ይዘናል። በቅድሚያ ግን የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች ወይም ጥቃቶች በቀጥታ ዘውግ ተኮር ወይም በብሔር ላይ የተነጣጠሩ ናቸው የሚሉ አስተያየቶች በብዛት ሲሰራጩ ይሰማል። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ሕይወት፣ የተጎዳውና የወደመው ንብረት በአካባቢዎች ላይ የሚኖሩ የተለያዩ ማህበረሰብ አባላትን እያጠቃ ሆኖ ይገኛል ሲል ይንደረድራል። ባለፈው እሁድ በወልዲያ ከተማ በመቀሌ ከተማና ወልዲያ ከተማ ተጫዋቾች ቡድን እና ደጋፊዎች መካከል የተፈጠረውን መነሻ በማድረግ ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶቹ በዚህ ጉዳይ ላይ በማህበራዊ መገናኛ ብዙሀን በተደጋጋሚ በመጽሐፍ የሚታወቀው የአምቦ ዩኒቨርሲቲ መምህሩ ስዩም ተሾመና የአረና ትግራይ ህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ናቸው። ወደ ዝግጅቱ
እንግዲህ ከቅርብ ጊዜ ወዲህ በተለይ በእርግጥ ከቅርብ ማለት አንጻራዊ ቢሆንም በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ ኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ እንቅስቃሴዎቹን ተከትሎ ወደ ብሔር ጥቃት የመሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል አላስፈላጊ ዘለፋና አላስፈላጊ ስድብን ተከትለው የሚመጡ የእርስ በርስ ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን እንደዚህ የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም በባህር ዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው፣ ግጭቶችና አሁን የቅርቡን ደግሞ የእሁዱን ብናይ በወልዲያ የተከሰተውን ነገር እናያለንና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሔር ግጭቶች ናቸው ወይም ብሔር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድን ናቸው? እስቲ ከአረናው ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ልጀምር።
እሺ፣ አመሰግናለሁ። እንደሚታወቀው ከቅርብ ዓመታት ወዲህ ያሉ በእግር ኳስ ብቻ ሳይሆን በመላው ሀገሪቱ ብሔር ለይቶ ማጥቃት እየተለመደ እየሆነ ነው። ከዛ አልፈውም እግር ኳሱም ብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገብ ስሜታዊነት ያመዘበነበት እና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። የእሁዱም የወልዲያና የመቀለ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። የብሔር ጥቃት ነው ማለት የሚያስችለን ወይም ደግሞ የሚያስብለን ምክንያት ምንድን ነው? ኳሱ ከተካሄዱ በፊት ነው ጥቃቶችን የደረሱ። ገና ከእሁድ ሶስት ከሀያ ደቂቃ አካባቢ ነው የጀመረው ጥቃት እና የብሔር ግጭት ነው ለማለት ሊያስደፍር ይችላል። ይህም ደግሞ ብሔር ለብሔር ሳይሆን ክልሎችን እያስተዳደሩ ያሉት ፓርቲዎችም የሚመሩት የሚመስለው ምክንያቱም የፓርቲዎችን ግጭት ወደ ህዝቡ ወደ አራት ድርጅቶቹን ማለት ካድሬዎቻቸውን ያስተባበሩ ነው ወደ ግጭት እየሄደ ያለው ማለት ፈልጋለሁ።
አምዶን በጣም አመሰግናለሁ። እንደው ጥያቄ ይኖረኛል እዚህ ላይ ጥያቄውን መጣበታለሁና እስቲ ቶስዩም ተሾመ እዚህ ላይ የሚሰጡትን አስተያየት እንስማና ወደ ጥያቄ እመጣለሁ።
የብሔር ግጭት በሚለው ላይ አንድ መሰመር ያለብን ነገር ግጭቱ በዋናነት አንዱ ወገን ሌላኛውን ወገን ጥቃት ሲፈጸምበት መሰረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና ምን መሰረት ያደረገ ጥቃት ከሆነ ብቻ ነው የብሔር ጥቃት ብለን ልንል የምንችለው። ከዛ ውጪ የተለያየ ተረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ መቀሌ ከነማና በወልዲያ ከነማ በድርጅቶች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸውን የማይግባቡበት አዝባሌ ንግግሮች የፈጠረው ግጭት ነው እና ወደ ብሔር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው ከእነዚህ ከሁለቱ የግጭቱ ተሳታፊዎች ወገኖች ውጪ ያሉ ሌሎች ትግራይ ብሔር ተወላጆች በከተማ ውስጥ የሚኖሩ ሰላማዊ በግጭት ተሳታፊ ያልሆኑ የራሳቸውን ኑሮ የሚኖሩ ሰዎች የትግራይ ብሔር ተወላጅ ብቻ በመሆናቸው ተፈልገው ታስተው እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሔር ግጭት ብለን ልንል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስንል ለምሳሌ በወልዲያ የተከሰተው ነገር ምንድን ነው? እነዚህ ሁለት ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና አዳላይም ነው የንግድ ተቋማዊ ወደ ማቃጠልም ነገር ፋፋበት ሁኔታ ነው ያለው። ግን በጥቅሉ ሲታይ መነሻውም ግጭት ነው። የብሔር ግጭት ብሎ ለማጠቃለል ችግር ነው የሚመስለኝ። በኔ
አቶ አንዶም ምንድን ነው ቅድም ሰነዝራለሁ ያልኩት ጥያቄ እነዚህ ግጭቶች ምሳሌዎችን ማንሳት እንችላለን። ለምሳሌ ጎንደር ላይ የተከሰተው፣ ከዛ መቱ፣ ከዛ ደግሞ ቡኖ በደሌ፣ እንደዚህ የተከሰቱትን ነገሮች ስናያቸው የብሔር ግጭት ናቸው የሚል የመጀመሪያ ይመጣና የድንበርና የብሔር ግጭት ነው የሚለው ነገር ቀድሞ ዜናው ይመጣና በኋላ ላይ ግን የደረሱትን ጉዳቶች፣ አደጋዎች፣ ጥቃቶች፣ ሞቶች ሲታዩ ከሁሉም ብሔር የተውጣጡ ሰዎች ሕይወታቸው አልፎ ከሁሉም ብሔር የተውጣጡ ሰዎች ንብረታቸው ወድሞ ከሁሉም ብሔር የተውጣጡ ሰዎች አካላቸው ጎድሎ ከሁሉም ብሔር የተውጣጡ ሰዎች ቤት ንብረት ተቃጥሎ ይታያል። ጥቃቱ ሲታይ ወደ ሁሉን የሚያማከለ ይሆናል እና መጀመሪያ ላይ እነዚህ ነገሮች የብሔር ጥቃቶች ናቸው ማለት ይቻላል ወይ? ከዛም ደግሞ የብሔር ጥቃቶች ከሆኑ ለምሳሌ የስቴዲየም ጨዋታ ከሆነ የብሔር ጥቃት ከሆነ ሙሉ የስቴዲየም ተጫዋች ከተሳተፈበት ጥቃቱ በጣም ሰፊ ይሆናል ተብሎ ይታመናል። ህዝብና ህዝብ ወይም ብሔርና ብሔር ከሆነ ደግሞ በአንድ ሀገር የሚኖሩትን ህዝቦች በሙሉ እንደሱ አይነት ጥቃት ይኖራል። ግን እስካሁን ድረስ ህዝቡንም ስናነጋግር የሚሰጠን ህዝቡ ተከባብሮ አብሮ በመኖሩ ላይ ጠንካራ እምነት ያለው ነው የሚል ነው እና በእናንተ በኩል ወይም አንተም ጉዳዩን በቀጥታ ትከታተላለህና ይህንን የብሔር ጥቃት ነው እየተፈጸመ ያለው ብሎ ማለት የሚያስችል የሚያስተማምን ነገር ምንድን ነው?
አሁን እንደገለጽሽው በጎንደርም በመቱም እንደ መነሻ ብንወስድ ጥቃት ሲፈጸም እየተሰማ የነበረው መፈክር ማየት እንችላለን እና ምሳሌ በትግራይ ተወላጆች ላይ የብሔር ጥቃት ነው የሚያስብለው በድምፅም ጭምር ስለ ትግራይ ብሔር እናጠፋለን፣ ይውጥልን፣ እንገድላለን የሚል መፈክሮች ስላሉ ነው። አሁን እሱ ግጭት ብቻ አይደለም ብሔር ጥቃት የሚያስብለን። በወልዲያም ብንሄድ ዝግጅት የተደረገበት ነው የሚመስለው። አሁን በርካታ ወጣቶች አነጋገር ያለው ከጎንደርና የፋሲል ደጋፊዎችም ተሳትፈውበታል። ባንዲራቸውም በርካታ መኪኖችም ተጭነው ነው የመጡት እና አሁን የኳስ እንዳንለው ኳሱ ከተጀመረ በውጤት ምክንያት ብጥብጥ ሊኖር ይችላል። ይሄ ግን ከኳስ በፊት ኳሱን ሳይጀመር ኳስ ገና ሰዓታት የቀረው ነው ጥቃቶች እየተፈጸመ ያለው። አሁን በመቱም የትግራይ ተወላጆች ጥቃት ደረሰባቸው የሚባለው መፈክራቸውን መውሰድ እንችላለን። ከዛ የጸጥታ ኃይሎች ናቸው። የጸጥታ ኃይሎች እያዩ ቁመው እያዩ ነው ጥቃት እየተፈጸመ ያለው። ስዩም እንደገለጸውም የንግድ ተቋማት ከእንቅስቃሴ ምንም ግንኙነት የሌላቸው ሲቪል ከማህበረሰቡ ጋር ለዘመናት በሰላም የኖሩ ሰዎች የጥቃት ሰለባ እየሆኑ ነው። በጎንደርም በመቱም ትናንትም በወልዲያም የታየው ይሄ ነው። ለዚህ ምክንያት አለ። ህብረተሰቡ ይሁን የአጋር ድርጅቶች ናቸው የአቻ ድርጅቶች የሚባሉትም አሉታዊ የሆነ ህወሀትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአዴግ አምባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ስለዚህ ይሄ በተለይ በትግራይ ተወላጆች ላይ ጥቃት የሚፈጸመው የትግራይ ህዝብና ህወሀት አንድ ናቸው ይባልና የኢህአዴግን ያደረሰው ግፍ አመጋኛዊ ባህሪ የተለያዩ እርምጃዎች የትግራይ ተወላጅ እንደፈጸመው መውሰድ አለ፣ በሰላይነት መጠርጠር አለ። ይሄ የስርዓቱ ሰለባ እየተደረገ ነው። በአጋጣሚ ሳይሆን በፕሮፓጋንዳም ጭምር በሌላ በኩልም በሌሎችም ለምሳሌ በኦሮሚያና በሶማሊያ ያጋጥመው ተመሳሳይ ነው። ሶማሌውም ተፈናቅሏል፣ ኦሮሞም ተፈናቅሏል። እና ይሄ ነገር ወደ ብሔር ግጭቶች እየሄድ ነው። በፖለቲካ ያለ ኃይሎች የእንቅስቃሴያቸው አማራጭ አድርገው እየተጠቀሙበት ስለሆነ ነው።
አቶ ስዩም እዚህ ጋር የምትለው ነገር አለ?
አንደኛ አሁን አምዶም እንዳነሳው ሌሎች የህወሓትና የትግራይ ህዝብ አንድ ናቸው እያሉ ያንን እንደመነሻ አድርገው ጥቃት እየፈጸሙ ነው ብሏል። በእርግጥ ይሄ ሀሳብ የማን ነው? የህወሓት የፖለቲካ አይዲዮሎጂ አይደለም? የፖለቲካ አመለካከት አይደለም ወይ? ህወሓት ከሌለ ትግራይ ህዝብ የለም፣ ትግራይ ህዝብ ከሌለ ህወሓት የለም ብሎ የሚለውን አጀንዳ የሚያረምደው ህወሓት ራሱ እኮ ነው እንጂ ሌላ ወገኖች አይደሉም። ይሄ እንግዲህ በአጭሩ ስንመለከት ነው። መሰረታዊ ምክንያቱ የዚህ የግጭቱ መሰረታዊ ምክንያቱ ምንድን ነው ብለን ግን ስንጠይቅ አሁንም እዚሁ በህወሓት የፖለቲካ አይዲዮሎጂና አመለካከት ላይ የተመሰረተው መንግስታዊ ስርዓት ነው መነሻው። በብሔርተኝነት ላይ የተመሰረተው የፖለቲካ አመለካከት በዋናነት በሀገሪቱ ውስጥ እንደ ማንኛውም ሀገር ሀገር አኩሪ ታሪክ አላት። በቀድሞ ትላንት ላይ አኩሪ ታሪክ አላት፣ እንዲሁም አሳፋሪ ታሪክ አላት። ከአኩሪ ታሪክ ይልቅ አሳፋሪን ታሪክ ቂምና ጥላቻን የሚሰብክ የፖለቲካ አመለካከት ላይ የተመሰረተ ነው የፖለቲካ አይዲዮሎጂ። ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስርዓት ስር እያለን ከአንድነታችን ይልቅ ልዩነታችን የሚሰብክ የፖለቲካ ስርዓት ነው ያለን። ነገ ላይ የጋራ የሆነ ጣፋንታ፣ የጋራ እድል፣ የጋራ ተስፋ ያለን ህዝቦች ሆነን ሳለን ፍርሃትና ስጋት ነው የሚሰብከው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሃትና ስጋት ስሜት ፈጥሯል። አክራሪ አመለካከት፣ የተበዳይነት፣ የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው፣ ትንሽ ጭረት ነው የሚጠብቀው። ያቺ አሁን ለምሳሌ ወልዲያ ውስጥ እንደተከሰተው የተወሰነ ጭረት ስትከሰት ነገሩ ሁሉ ተቀይሮ ወደ አመት ውከት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት፣ የዘር ማጥፋት እና ዘር ማለት ሲልስ የሚባል ግስ ሊያደርስን የሚችል ነው።
አድማጮች፣ ውይይቱ አልተጠናቀቀም። በሌላ ጊዜ ቀሪውን ክፍል ይዘን እንቀርባለን። አብራችሁን ቆዩ። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል አሁን የምናልፈው። በያዝነው ወር እየተገባደደ ባለው የአውሮፓውያኑ 2017 ዓመተ ምህረት ምስራቅ አፍሪቃን የመታው አስከፊ ድርቅና በአህጉሪቱ የተቀሰቀሱ ግጭቶች በአባባሱት ሰብአዊ እንግልት ቁጥራቸው ከ37 ሚሊዮን በላይ የሚደርስ ሰዎች እጅግ ለበረታ የምግብ እጥረት መጋለጣቸውን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አስታውቋል። በዓመቱ መጀመሪያ ላይ በሁለት ግዛቶቿ ቸነፈር መግባቱን ይፋ ካደረገችውና ድርቁ በሌሎች አካባቢዎችም ተባብሶ ከቀጠለባት ደቡብ ሱዳን በስተቀር በአብዛኞቹ የንዑስ አህጉሩ ሀገሮች የአስቸኳይ ጊዜ እርዳታ የከፋ ሁኔታ እንዳይፈጠር ለማድረግ ተችሏል። የአሜሪካ ድምጿ ጂል ክሬግ ከናይሮቢ ያጠናቀረችው ዘገባ አለ። አዳነች ፍስሐዬ ታቀርባለች።
በያዝነው ወር የሚያበቃው 2017 ዓ ም በብዙ የምስራቅ አፍሪካ ሀገሮች ከባድ ድርቅ አስከትሏል። እጅግ በጣም የተጎዳችው ሀገር ሶማሊያ ነች። ብዙ የቀንድ ከብቶች አልቀዋል። በብዙ ሚሊዮኖች የሚቆጠሩ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በሶማሊያ የዓለም አቀፍ ቀይ መስቀል ድርጅት ልዑካን መሪ ጆርዲ ራጅ ያብራራሉ።
Somalia suffers from recurrent climatic shocks every year.
ሶማሊያ በየዓመቱ በሚደጋገም የአየር ለውጥ በሚያስከትላቸው ችግሮች ትሰቃያለች። በተከታታይ ከባድ የዝናብ እጥረት ሲኖር በእያንዳንዳቸው ጥቂት ዓመታት ውስጥ ክልላዊ ተጽዕኖ ይኖረዋል። ከበፊቶቹ ዓመታት እጅግ የከፋ ይሆናል።
ለአርብቶ አደሮች እንስሳት ወሳኝ በመሆናቸው የእንስሳት ማለቅ የማገገሙን ጊዜ ለዓመታት ሊያራዝም እንደሚችል ጆርጅ ራጅ ገልጸዋል።
ድርቁ ቢያበቃም እንኳን እንደዛ ለማለት ገና ቢሆንም ድርቁ ቢያበቃም እንኳን ሰዎችና አርብቶ አደሮች የቀንድ ከብት በቀላሉ ሊያገኙ አይችሉም። አርሶ አደሮች ግን ዝናብ ከተገኘ አርሰው ምግብ ሊያበቅሉ ይችላሉ።
በደቡብ ሱዳን ረሃብ ያስከተለው ድርቅ ሳይሆን ጦርነት ነው። የሀገሪቱ መንግስት ደግሞ ረድኤት እንዳይገባ መሰናክል ሆኗል የሚል ክስ እንደሚቀርብበት የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርዶን ጠቁመዋል።
በመሰረቱ ካለፈው ጥቅምት እስከ ታህሳስ ወሮች በደቡብ ሱዳን የመኸር ጊዜ ነው። እንደ ደንቡ ከሆነ በመኸር ወቅት አስተማማኝ የምግብ ዋስትና የሚኖርበት ጊዜ ነው። ይሁንና በደቡብ ሱዳን ውስጥ ለመጀመሪያ ጊዜ በመኸሩ ወቅት 25,000 የሚሆኑ ሰዎች የረሃብ ሁኔታ ተደቅኖባቸዋል። ባለፈው ዓመት ግን በመኸር ወቅት ረሃብ የገጠመው ሰው አልነበረም።
ባለፈው የካቲት ወር በሁለት የደቡብ ሱዳን አካባቢዎች ረሃብ ገብቶ ነበር። ወደ ኋላ ግን ሁኔታዎች ተሻሽለዋል። ያም ሆነ ግን ደቡብ ሱዳን ውስጥ ለረሃብ ሊጋለጡ የሚችሉ ሰዎች ብዛት ካለፈው ዓመት በእጥፍ መጨመሩን የዓለም አቀፍ የምግብ ድርጅት ቃል አቀባይ ስሜርደን ጠቁመዋል።
ኢኮኖሚው ድቀት ላይ ነው። የመሠረታዊ የምግቦች ዋጋ ባለፈው ዓመት በ250 ከመቶ ጨምሯል። ስለሆነም ለብዙዎች ሰዎች የኢኮኖሚ ሁኔታ ሊወጡት የሚችሉት ነገር አልሆነም።
ባለፈው ነሐሴ ወር በርካታ ደቡብ ሱዳናውያን ወደ ሰሜን ኡጋንዳ ተሰደዋል። የስደተኞቹ ፍሰት በምግብ ዋስትና ላይ ጫና በማሳደሩ በረድኤት አገልግሎቶች ላይ ችግር ፈጥሯል። ከደቡብ ሱዳን የተሰደደ ጆን ኬምስ ቶማስ ስለ ገጠመው ችግር ያወራል።
ብዙ ውድመት ደርሶብኛል። ያመረትኩት እህል ሁሉ መጋዘኑና እርሻው ላይ እንደቀረ ነው። የተወሰነውም በእሳት ጋይቷል። ስለሆነም ውድመት ደርሶብኛል።
ይባስ ብሎ ደግሞ በድርቁና በምግብ ዋጋ እየናረ መሄድ ላይ በአህጉሪቱ ዙሪያ የተከሰተው ተባይ የእህል ምርቱን አውድሟል። ኬንያ ውስጥ የበቆሎ ዋጋ ወደ እጥፍ በሚጠጋ መጠን ከፍ ብሏል። ስለሆነም የምስራቅ አፍሪቃ ነዋሪዎች መጪው 2018 ዓ.ም ጥሩ ዝናብ፣ መልካም ምርትና ሰላም እንዲያመጣላቸው እየተመኙ መሆናቸው ተዘግቧል።
ወደ ተከታዩ የመጽሔት ርዕስ እንሻገር አድማጮች። ዓለም አቀፉ የኦሎምፒክ ኮሚቴ ደቡብ ኮሪያ ዘንድሮ ፒዮንግ ቻንግ ውስጥ በምታዘጋጀው የክረምት ኦሎምፒክ ውድድሮች ሩሲያ በብሔራዊ ደረጃ እንዳትሳተፍ ወስኗል። ሞስኮ ማንኛውም አይነት እርምጃ ከመውሰዴ በፊት ውሳኔውን በጥንቃቄ መመርመር ያስፈልገኛል ነው የምትለው። ማይክል ብራውን አጭር ዘገባ አሰናድቷል። ሰለሞን ክፍሌ ይዞታል።
የክሬምሊን ቤተ መንግሥት ቃል አቀባይ ዛሬ ለጋዜጠኞች ሲናገሩ በአሁኑ ወቅት ቅድሚያ ሊሰጠው የሚገባው ጉዳይ የሩሲያን አትሌቶች ፍላጎት መጠበቅ ነው ብለዋል። በሌላ በኩል የስፖርቱ ደጋፊዎች ውሳኔውን አስመልክቶ የሚሰጧቸው አስተያየቶች ቅይጥ ናቸው። አንድሬ በሩሲያ ቋንቋ ያለው ውሳኔው መጥፎ፣ በጣም መጥፎ ነው። ይህም ወደፊት ምንም ውጤት እንዳንጠብቅ ያደርጋል ማለት ነው ብሏል። እግዚአብሔር ፍቃዱ ከሆነ ምናልባት ውሳኔያቸውን ይከልሱና ነገሮች ሁሉ ሊስተካከሉ ይችላሉ ሲሉም አክሏል። ተማሪዋ አሌክሳንድራ አቭዲቫ በበኩሏ በሰጠችው አስተያየት ፈጽሞ ትክክለኛ ውሳኔ አይመስለኝም። የሌሎች አገሮችም አትሌቶች አሉ ሕግ የጣሱ ግን ታግደው አያውቁም። እኛ ግን ከሁሉም ውድድሮች መታገዳችን ፈጽሞ ፍትሐዊ አይደለም ብላለች። ዓለም አቀፉ የኦሎምፒክ ኮሚቴ ሩሲያ እንደ አውሮፓውያን ዘመን አቆጣጠር በ2014 የሶቺ ኦሊምፒክስ በዚያን ጊዜ በመንግሥት ደረጃ አበረታች መድኃኒት በመስጠት ከሶ ከማገዱ በተጨማሪ 15 ሚሊዮን ዶላር እንድትቀጣና የኦሎምፒክ ኮሚቴ ፕሬዝደንቷ እንዲባረሩ ማድረጉ ይታወሳል። የሩሲያ አትሌቶች በግል እንዲወዳደሩ ነገር ግን ሀገራቸውን መወከል እንደማይችሉና ብሔራዊ መዝሙራቸው እንዳይሰማ መደረጉን በመቃወም ሩሲያ ውሳኔውን ላትቀበል ትችላለች። የአይኦሲው ፕሬዚደንት ቶማስ ባህ ግን ሩሲያ ያን በማድረጓ የምትፈጽመው አንዳችም ነገር የለም፣ ይልቅስ ከአበረታች መድኃኒት ነጻ የሆኑ አትሌቶቿ እንዲሳተፉ መፍቀዱ ያዋጣታል ብለዋል።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓትም ይቀጥላል። አሁን ታዲያ በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ካደረሳችሁን አስተያየቶች ለሰዓቱ ጥቂቱ እናሰማለን።
ከአቶ ገብሩ አስራት ጋር ያደረግሽ ቃለ መጠይቅ ሰማሁ። በጣም ቆንጆ ጥያቄ ነበር። መልስም በጣም ቆንጆ መልስ ነበረ። በአጠቃላይ ግን የትግራይ ሕዝብ አደባባይ ወጥቶ የፈለገውን ጥያቄ መጠየቅ እንደማይችል ታውቂያለሽ። ብዙ ነገሮች አሉ። ለምሳሌ አብይ አዲ ላይ የዛሬ 15-16 ዓመት በፊት ልማት ይደረግልን ብለውም ሰላማዊ ሰልፍ ካደረጉ በኋላ ምን አይነት ውርጅብኝ እንደደረሰባቸው ያው እዛው አካባቢ ህብረተሰብ ያውቋል። ሌላ በቀሌ ዩኒቨርሲቲ ምግብ ተበላሽቶብናል ይስተካከል ብለው ሰላማዊ ሰልፍ ያደረጉ ተማሪዎች እነሱ አሁን የት እንዳሉ እንደማይታወቅ ነው። በአጠቃላይ የትግራይ ህዝብ የነሱ ንብረት አድርገው የያዙት ይመስላሉ። ምናልባት አተጎግም የገለጸው ይመስለኛል። እና ያው እንደምታውቁት የግል ጋዜጣ የለም፣ የግል ጋዜጣ ወይ ደግሞ የግል ጋዜጠኛ የለም። ያው በድርጅቱ እምነት ያለው ጋዜጠኛ ሊኖር ይችላል፣ አሉም። እና እነሱ ደግሞ ያለውን እውነታ ማቅረብ አይችሉም።
ቪዎች እንደምትሰንብታችኋል፣ ሰላም ለእናንተ ይሁን እያልኩኝ በትናንትና ሁለት ዜናችሁ ማለት በአርብ ዕለቱ ዜና የሳሙኤል ፈረንጅን መሞት ሰማሁ። በጣም ነው ያዘንኩት። ሳሙኤል ፈረንጅ ባልሳሳት፣ እንግዲህ ተሳስቼም ከሆነ ተርሙኛላችሁ፣ ቪኦኤ የስራ እንቅስቃሴ በጀመረበት ወቅትም ግንባር ቀደም የነበረ ሰው ይመስለኛል። አስታውሳለሁ ያን ጊዜ በገጠሪቷ ኢትዮጵያ ውስጥ ነበር የምሰራውና በዛች በትንሽ ሬዲዮ ማታ ማታ ጠብቄ የምሰማው ቪኦኤን ነበረ። ወቅቱ በጣም አስጨናቂ ጊዜ ነበር። የደርግ ጊዜ ነው፣ የከፋ ጊዜ ነው። መቼም ከመከራና ከችግር አልተላቀቅንም፣ ከአንዱ ወደ አንዱ እየተሸጋገርን ነው። በዛን ሰዓት ትክክለኛ ኢንፎርሜሽን ወይም ደግሞ መረጃ የምናገኘው ከቪኦኤ ነበር እና ሳሙኤል ፈረንጅን አረሳውም። በጣም ግሩም የሆነ ጋዜጠኛ ነው። ግን በእኛ በኢትዮጵያውያን ህብረተሰብ አንዳንድ ጊዜ ሰዎች ካለፉ በኋላ ነው ታሪካቸውና ዝናቸው የሚወጣው። መቼም እንዲህ አይነት የእውቀት ክምችት ያለው ታላቅ ሰው ማጣት ቀላል አይደለም። መጽናናት ለቤተሰቦቹ ይሁን፣ እግዚአብሔር ባርኮታል። መጽናናት አብረውት ለሰሩ ሁሉ ይሁን።
አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም አድማጮቻችን በቀረቡ ፕሮግራሞች፣ በወቅታዊ ጉዳዮች የምትልኳቸውን ወይም የምታደርሱን አስተያየቶች እናስተናግዳለን። ቆንጀት፣ እዚህ ግድም ምንድን ነው ፋታ የሚወሰድበት ልትይ ነው?
ሙዚቃ ነው የሚል ሀሳብ ነው ያለ። ሆኖም
ሙዚቃ ነው ቆየት ያለም እንዳንል እንኳን የቆየ አይደለም፣ ከሰማ ነው ግን ዘግየት ብሏል።
ሰባ ደረጃ
ነው።
ጥሩ ልጅ
Teddy Afro. So በስብሰባ ደረጃ ቆንጅት ትንሽ ፈታ አድማጮችም እንዳሉ ወንጭም ዘና ያልሽ ይመስላል።
በጣም ግሩም ዜማ ነው።
አድማጮች የስርጭታችን አጋማሽ ላይ ደርሰናል። ለፍጥነት ለጊዜ በቀጥታ ወደ ቀዳሚው የሰዓቱ የዓለም ዜና።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከጥቂት ደቂቃዎች በፊት ባደረጉት ንግግር ኢየሩሳሌምን እንደ እስራኤል ዋና ከተማ በይፋ እውቅና ሰጥተዋል። ቴል አቪቭ የሚገኘውን የአሜሪካ ኤምባሲም ወደዚያው የማዛወር ዝግጅት እንዲጀመር ትዕዛዝ ሰጥተዋል። ኢየሩሳሌም የአይሁድ ዋና ከተማ ብቻ ሳትሆን እስራኤል ከተመሰረተችበት እንደ አውሮፓውያን ከ1948 አንስቶ የመንግስቷም ዋና መቀመጫ ነው ብለው የሚያምኑት ሚስተር ትራምፕ ይፋ መግለጫቸውን ከመስጠታቸው በፊትም እርምጃው እጅግ ዘግይቷል ሲሉ ተናግረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት በ1995 እንደ አውሮፓውያን ማለት ነው በሁለቱም ፓርቲዎች እንደራሴዎች አብላጫ ድምጽ ያጸደቀውንና ከስድስት ወራት በፊትም የህግ መወሰኛው ምክር ቤት ያሳለፈውን ውሳኔ ተከታታይ ፕሬዚደንቶች ተግባራዊ ሳያደርጉት ቆይተዋል ብለዋል ፕሬዚደንቱ። ፕሬዚደንቱ ዛሬ የወሰዱት እርምጃ ለመካከለኛው ምስራቅ ሁሉም የሚቀበለው ዘላቂ ሰላም እንዲገኝ ሀገራቸው ያላትን ቁርጠኝነት አያናጋውም ብለዋል። ፍልስጤማውያኑ የቁጣ ቀናት ብለው በጠሯቸው ሶስት ተከታታይ ቀናት ተቃውሟቸውን ለማሰማት ጥሪ እያስተላለፉ ነው። አረብና የእስልምና አራማጅ የሆኑ መንግስታት መሪዎች አወዛጋቢ ነው ያሉት ይህ የፕሬዚደንት ትራምፕ እርምጃ በአካባቢው ውጥረቱን እንደሚያባብስና እስራኤልንና ፍልስጤማውያኑን ለማደራደር አሜሪካ የጀመረችውን ጥረት እንደሚያስተጓጉል በመግለጽ ማስጠንቀቂያ ማሰማት ጀምረዋል። ፍልስጤማውያኑ የቁጣ ቀናት ብለው በጠሯቸው ሶስት ተከታታይ ቀናት ተቃውሟቸውን ሊያሰሙ ጥሪ እያስተላለፉ ነው። ዛሬም በተቃውሞ በተጥለቀለቀችው ቤተልሔም ፍልስጤማውያኑ የፕሬዝደንት ትራምፕን ፎቶዎች ሲያቃጥሉ ታይተዋል። ኤምባሲው ወደ ኢየሩሳሌም እንዲዛወር ፕሬዝደንቱ ትዕዛዝ ቢሰጡም ህንጻው የሚገነባበትን ቦታ ለማግኘትና በጀትም ለመመደብ ጊዜ እንደሚወስድ፣ እስከዚያ ግን ትራምፕ የዝውውሩን ጊዜ እያሻጋገሩ ለመቆየት እንደሚገደዱ ባለስልጣናቱ አመልክተዋል።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ ለአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሻችንን ጀምረናል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እንለፍ።
የቤተ መጽሐፍት መረጃዎች ለኢትዮጵያ በእንግሊዝኛው ጽሕፈተ ቃል ላይፍ ይሰኛል። ዋናው ዓላማው ዩናይትድ ስቴትስ ከሚገኙ የተለያዩ ትምህርት ተቋማት እያሰባሰቡ በኢትዮጵያ ለሚገኙ ትምህርት ቤቶች የመማሪያ መጽሐፍት መላክ እንደሆነ የድርጅቱ መስራች ይናገራሉ። ከተቋቋመ ጊዜ አንስቶ ኢትዮጵያ ለሚገኙ 22 የሚደርሱ ትምህርት ቤቶችና መሰናዶ ትምህርት ቤቶች የመማሪያ መጽሐፍት ልኳል ይለናል አዲሱ አበበ በኢትዮጵያውያን በአሜሪካ ፕሮግራሙ። ዛሬስ ለስንቶቹ ትምህርት ቤቶች ለመላክ ተችሏል? ለመሆኑ ላይፍ የተሰኘው የእንግሊዝኛው ምህጻረ ቃል መጠሪያው በአማርኛ ምን ማለት ይሆን? ከአቶ አህመድዲን መሐመድ ጋር ባደረገው ውይይት ይመልሳሉ። አቶ አህመድዲን ከስያሜው ነው የሚጀምሩት።
የኛ ኢትዮጵያ ላይብራሪ ኢንፎርሜሽን ፋውንዴሽን ፎር ኤጁኬሽን ነበር የሚለው። ኢትዮጵያ የሚለውን ስማችሁን ቀይራችሁ በሌላ ስም ነው ስለተባለ አሁን ኢትዮጵያ ውስጥ የሚታወቀው በእውቀት አድማስ ነው ህዝቡ የሚያውቀን
ሰፍቷል። ታዲያ
አሁን እንግዲህ እንዳልኩ ይሄ ሁሉም በየትምህርት ቤቱ በየኮሌጁ ስለተደረገ እያንዳንዱ ኮሌጅና ትምህርት ቤት የራሱ ላይብራሪያን፣ የራሱ ዘበኛ፣ የራሱ ጥበቃ ስላለው በዚህ መንገድ ነው የሚሰራው።
ከዚህ ቀደም ስንወያይ እኛ ጋር 22 ቦታዎች መጽሐፍ እንዳደሩ ወይም ላይብራሪ ቤተ መጽሐፍት እንደከፈቱ ነው ያቀረብ ነው እና ዛሬ ቁጥራቸው ያው ነው ጨምሯል?
ቁጥሩ ያው ነው። በየጊዜው እየደዋወልኩ በማናገራቸው ጊዜ የተማሪዎቹ የአንበብ ባህል ጊዜያቸውን የሚያጠፉበት ቦታ መኖሩ፣ እውቀታቸውን እያሰፉ ትምህርታቸውን እያሻሻሉ ለአስተማሪዎቹ መሆኑ ለወላጆች ኩራት እንደሆኑ መረጃዎች ደርሰውኛል። አሁን መስራት የምፈልገው ከአንደኛ እስከ አስረኛ ክፍል ላሉ ልጆች ሆኖ በተለይ መስማት ለተሳናቸው እና ማየት ለተሳናቸው ዲሰብል ለሆኑት ዲሰብል ማለት ዲስአድቫንቴጅ እንዳልሆነ ማሳወቅ አለብኝ ብዬ ደግሞ በዛ ተነሳስቼ አሁን ጀምረናል። እንግዲህ ይህንን አይነ ስውራን የሚሆን መጽሐፍ ብሬል መስማለት ሳናቸውን ደግሞ እነዚህ ስራዎች ሊሰሩልኝ የሚችሉን ፈረንጆቹንም ማውቃቸውን ወዳጆችን በየቦታው ኮንታክት እያረኩ ነው።
ምን ያህል እገዛ ተገኘ? እዚህ ሀገር ደግሞ አሜሪካ ውስጥ በተለይ ባለፈው እዛ ካሊፎርኒያ በሚገኝ አንድ ቴሌቪዥን ጣቢያ ቻናል 5 ቀርበው ውይይቱን አድምጫለሁ እና ይሄን የተመለከቱ ነው ያዩ ኢትዮጵያውያንስ ምን ያህል እርዳታ አደረጉ? ምን ያህል ቀረቡ ወደ እናንተ ጋር?
በቻናል 5 ሲደረግ ብዙ ሰው የሚያውቁኝ ኢትዮጵያ አየው። ጥቂት ጓደኞች በስተቀር በእውነቱ የሁሉ አመት ስደግም አይዞ አይዞ ያሉን ጥቂቶች ናቸው።
ወጪ ይኖረዋል ብዬ አስባለሁ። ይሄ ነገር መቼም ማን ነው የሚደጉመው? አቶ አህመዲን
3 አመት ሊሆን ነው እንግዲህ ይሄ ላይብረሪ ከተቋቋመበት ጀምሮ ያለውን ወደ $20,000 ራሴን አጥፍቻለሁ። ይህን ደግሞ መቼ ነበር ሴቭ ያደረኩት? ለስቱደንት ሎን ስላለብኝ የትምህርት ቤት ዕዳይ ለመክፈል ተነስቼ ሄድኩኝ። ይህንን 20,000 ብር ይዤ ወደ ሀገሬ ስመለስ ለዚህ ጉዳይ እያንዳንዷ ነገር በልተህም ጠጥተህም ትራንስፖርትም ከጅቡቲ አዲስ አበባ ለማስገባት አዲስ አበባ ማስገብቶ ስራ ለማሰራት ለን ፕሮፊት ወይንም የበጎ አድራጎት ስራ በኢትዮጵያ ውስጥ የተለመደ ነገር አለ፣ ሁሉ ነገር ክፈልን ነው የሚሉ። ለዚህ ሁሉ አውጥቻለሁ፣ አላዝንም። ይህንን እርዳታ በገንዘብ ያደረገልኝ አንድም ሰው የለም። የራሴን $20,000 ነው ያጠፋሁት። ያ ኢንተርቪው ያደረኩበት ቦታ እንዳየኸው
ቴሌቪዥን ላይ ሰዎች
እሱ የእኛ ቢሮ ነው። ይህን በጣም ጥሩ ኝን አንድ ጥቁር አሜሪካዊ ይህንን ዜና ከኢትዮጵያ እንደመጣው ጋዜጣ ላይ አነበቡ እና ጋዜጣ ላይ አውጥቼ ነበር። አይተው ላነጋግር እፈልጋለሁ አሉኝ። ሄድኩኝ። አንድ ሰዓት ስናወራ አለቀሱ። የእነሱን የጥቁሮች ታሪክ አመጡና አለቀሱና ትምህርትን የመሰለ ነገር የለም ምናምን ተባባል። ቢሮ እንኳን የለኝም ምናምን ስል ነገ እንቁልፍ አሰርቼ እሰጣለሁ አሉኝ። አሁን ቁልፉን አሰርተው ሰጡኝ። ያ ቢሮ በፈለግኩ ሰዓት ከፍቼ ገብቼ
ይገርምና ጥሩ ነው
ስብሰባ አደረገባታል። እንዲህ አይነት ሰዎች ነው የምንፈልገው። አንድ እንትን ልንገር በአረብኛ፣ አንድን በአማርኛ ሀ ብሎ ላስቆጠረኝ እንደማለት ነው። ሀ ብሎ ላስተማረኝ ሰው ባሪያ ልሁንለት ይላሉ አረቦች።
ድንቅ ነው።
ምን ያህል ከባድ ነው አዲሱ።
በዚህ ጉዳይ የተጠቀሙ ኢትዮጵያ ውስጥ ያሉ ሰዎችንም እስቲ አናግር ያለው ከእርሶ ጋር ግን በዚሁ ለአብቃ። አቶ አህመዲን መሐመድ እግዚአብሔር ይስጥልኝ።
ከኔ ጋር የደከሙ ሰዎችን እዛም እዚህም ስላሉ እነሱ ስም መጥቀስ ፈልጋለሁ። አነሱ ነው። ሁለት እነዚህ ትምህርት ቤቶች ፎቶግራፍ እንዲልኩልኝ ጎጃም ምስራቅ ቃሊቲ ማረሚያ ቤት፣ ጊዶሌ ከፍተኛ ሁለተኛ ደረጃ ትምህርት ቤት፣ ጉራጌ ዞን እንድብር፣ ድረስ ስፖርት ማህበር ጃልሜዳ፣ አፋር ሰመራ ዩኒቨርሲቲ፣ አባድር መለስተኛ ሁለተኛ፣ አዘዞ ከፍተኛ ትምህርት ቤት ጎንደር፣ አወልያ ማስተባበሪያ ትምህርት ቤት፣ ከፍተኛ 23 መሰናዶ ትምህርት ቤት ወልዲያ፣ ወልቂጤ ሁለተኛ ደረጃ ትምህርት ቤት እና ፊውቸር ጀኔሬሽን። እነዚህ ፎቶግራፍ ቢያዘጋጁና ቢቀመጡ አሁን የሚሄድ ሰው ሰሞኑን ስላለ ሲመጣ ፎቶግራፉን ይዞልን ቢመጣ ለምንሰራው ስራ ከ1000 ካለ 1 ፎቶግራፍ ይበልጣልና በተለይ ፈረንጆቹን ለማሳመን ወሳኝ ስለሆነ ይህንን ተረድታችሁ አሁን ስማቸው የተጠቀሰና ሌሎቹም በዚህ ላይብረሪ እርዳታ የተጠቀማቸው ወገኖቼ ትብብራችሁን እንድታደርጉልኝ በትህትና እጠይቃለሁ። ከዚህ በመቀጠል ወይዘሮ አዲስ መሐመድ የህግ ጠበቃዬን፣ ዶክተር ያዕቆብ ኃይለማርያም ወዳጄን ብዙ ስራ ለሰራልኝ አመሰግናለሁ። አቶ ዩሱፍ ሀሰን፣ አቶ ተካልኝ አባተ፣ ሀጂ መሐመድ አደም፣ አቶ አብነት ገብረ መስቀል እና ቤተሰቦቼ፣ ዶክተር አብዱ ኢብራሂም፣ ኢብራሂም ጅሩ፣ አቶ አባተ መላኩ፣ አቤቱ መላኩ፣ አቶ አበጋዝ ኪቦርድ ተጫዋቹ በጣም በጣም ጥሩ ሰው ነው፣ ፈቃደኛ ለመርዳት ዶክተር ተስፋዬ ቀጸላ፣ ሁላችሁንም እጅግ እጅግ አድርጌ
መልካም
ቪኦኤንና ጓደኞችን ሁሉንም ይህንኑ ምኞቴን ግለጽልኝ። በጣም አመሰግናለሁ። በድጋሚ
እግዚአብሔር ይስጥልን። በጣም አመሰግናለሁ። አቶ አህመዲን፣ ተጠቃሚ የሆኑ ትምህርት ቤቶች ኢትዮጵያ ውስጥ አሉ። አንዱ ከፍተኛ 23 መሰናዶ ትምህርት ቤት መምህር አግኝቻለሁ፣ አቶ ተሾመ ከበደ የተባሉ እሳቸው። እስቲ እንደው ምን ያህል ተጠቃሚ እንደሆኑ የሚሉትን እንስማና በዛ እናበቃለን። አቶ አህመዲን፣
እጅግ ደስ ይላል።
ያው እንግዲህ ተማሪዎች በወቅቱ በነበረበት ጊዜ መጽሐፎቹን በጣም ይጠቀሙባቸው ነበረ። እኛም ከተማሪዎች ፊድባክ እንወስድ ነበረ። ለመምህራንም እንደ ሪፈረንሶች ይጠቀሙባቸው ነበር መጽሐፎቹን።
ነበር ሲሉኝ አሁን አይጠቀሙባቸውም እንዴ?
አቤት አቤት፣
ነበር ሲሉኝ ጊዜ ነው። አሁን አይጠቀሙባቸውም? አትጠቀሙባቸውም?
አይ አይጠቀሙበትም ሳይሆን ባለፈው ጊዜ ፊድባክ ስለምንፈልግ እንከታተላቸው ነበረ ተማሪዎች።
ከሰው አስተያየት ማለት ነው።
ጊዜ ማለት እየተከታተልን ምን ያህል መጽሐፉን እንደሚጠቀሙበት፣ ምን ያህል መምህራን እንደሚጠቀሙበት እንከታተል ነበረ እና ተማሪዎችም መምህራንም እንደ ሪፈረንስ ይጠቀሙባቸው ነበረ። በአሁኑ ሰዓትም ያው ላይብረሪው ክፍት ነው፣ ተማሪዎች እየተጠቀሙበት ነው። መምህራንም በሚፈልጉበት ሰዓት እኔን ጨምሮ እየተጠቀሙበት ነው ያለን።
አሁን ስሙ የእውቀት አድማስ ተብሏል እና ከእውቀት አድማስ መስራች ከአቶ አህመዲን ጋራ አሁንም ትገናኛላችሁ እና ሌሎች መጽሐፍት ደግሞ እንዲመጡም ትጠይቃላችሁ ወይስ እሳቸው ራሳቸው ናቸው የሚልኩት?
አይ በፊት ያው በነበረን እንትን ግንኙነት መጻፎቹን ወስደናል። ከዛ በኋላ ግን አሜሪካ ከሄዱ በኋላ አንድ ጊዜ ሰዎች ጋራ እንድንገናኝ እንትን ብለው ነበረ፣ መንገድ ፈጥረውልን ነበረ። እነዛን ሰዎች በቀጥታ ማግኘት አልቻልንም፣ ግንኙነታችን ተቋርጧል። አሁን
ለምን እሳቸውን ራሳቸውን አታገኟቸውም ነበር ታዲያ?
ያው እኔ እንደ በትምህርት ቤት ደረጃ ሳይሆን በግለሰብ ደረጃ ነው ከእሳቸው ጋር ኮንታክት የነበረኝ። በወቅቱም መጻፎቹን ስንወስድ እኔ ነበርኩ ፋሲሊቴት ሳረግ የነበረው እና አሁን ከእሳቸው ጋር ለመገናኘት ለእኔ ከብደኛል። ለዛ
ግንኙነቱን ደግሞ በትምህርት ቤቱ በኩል ማድረግ ነው በግለሰብ ደረጃ ሳይሆን። እርስዎ ነገ ከትምህርት ቤት ቢቀየሩ ወይም ሌላ ስራ ቢቀይሩ ለትምህርት ቤቱ የሚሰጠው እርዳታ መጽሐፍት ሊቋረጥ ይችላል። ስለዚህ ትምህርት በትምህርት ቤቱ ማድረግ ነው ግንኙነቱን፣ የግለሰብ ጉዳይ ከሚሆን ማለት ነው። እሺ፣ እግዚአብሔር ይስጥልኝ አቶ ተሾመ።
እሺ፣ አመሰግናለሁ።
ኢትዮጵያውያን በአሜሪካን የተከታተላችሁት አድማጮች፣ አዘጋጁን አዲሱ አበበንና እንግዶቹን እናመሰግናለን። በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን ይቀጥላል። አሁን ዲሞክራሲ በተግባር
ኢትዮጵያ ውስጥ እየተፈጠሩ ያሉ ቅሬታዎችና ተቃውሞዎች ዋነኛ መነሻቸው ኢህአዴግና አጋሮቹ 100% ያሸነፉበት የ2007 ምርጫ ውጤት ነው ይላሉ ፕሮፌሰር በየነ ጴጥሮስ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር የሆኑትን ፕሮፌሰር በየነ ጴጥሮስን በሀገሪቱ ወቅታዊ ሁኔታ ያነጋገራቸው እስክንድር ፍሬው ነው። የቅሬታዎቹ ሁሉ መነሻ የ2007 ምርጫ ውጤት ነው የሚለው የፓርቲያቸው አቋምም እንደሆነ ካብራሩበት ይጀምራሉ ፕሮፌሰር በየነ።
የመድረክም የኢትዮጵያ ሶሻል ዴሞክራት ፓርቲም ድምዳሜያችን ይሄ ነው። ህዝቡ እኮ በዚህ በ2007 ምርጫ በነቂስ ወጥቶ መርጦናል። እኔ በደቡብ ትኩረት ሰጥቼ ተንቀሳቅሽ ያለው ዶክተር መረራና ሌሎቹም በኦሮሚያ ውስጥ በትግራይ ውስጥ ደግሞ አረና ያ እንቅስቃሴ ያ ሁሉ ጉጉት አንድ አይነት ሰላማዊ ለውጥ እናመጣለን ብሎ የወጣው ህዝብ ጨርሶ ልፋት ሁሉ ዜሮ ነው ብለው ድምፅ ሰጠው። ወረቀቶቹ ተቃጥለው ሽንት ቤት ተወርውረው ይህንን የህዝብ መብት የገፈፈ ስርዓት በእጅጉ አስቆጥቷል ህዝቡን። ምሬት ነው፣ የትም ብንሄድ ምሬት ነው። እና የዚህ ነጸብራቅ ነው ትንሽ እንትን ነው እኮ ምክንያት ነች እኮ የምታስፈልገው። ብሶት በከፍተኛ ደረጃ እኔ በላይነት በያዘበት ሁኔታ ኢህአዴግ በራሱ በሰራው እንትን አንደኛ ይህንን የማስመሰል ነገሩን ብትወውና ህዝቡም እኛም አውቀን ጊዜ ብንጠብቅ ማስመሰሉ ምንድን ነው? የእኛ ዴሞክራቲክ ነው ምናምን የሚሉት ነገር አለ። ጨርሶ የሞኝ ንግግር፣ ነገሩን ለሚያውቅ ሰው በጣም በጣም ለትዝብት የሚዳርጋቸው ይህንን የእኛ ዴሞክራሲያዊ ነው ምርጫ ነው ምናምን የሚሉትን ቀልድ ብትውና ልክ አሁን ለመኮረጅ የሚሞክሩትን የቻይናው የኮሚኒስት አስተዳደሩን የበላይነት አውጀው በተግባርም ለመፈጸም የሞክሩት እሱ ነው። ግን ባያጭበረብሩን፣ ይሄ ማጭበርበሩ ነው ማስመሰሉ ነው። በቀደምም አሁን ትናንትና ንግግር አድርጓል ጠቅላይ ሚኒስትሩ። የእኛ አብዮታዊ ዴሞክራሲ ወረ ዴቨሎፕመንታል ስቴት የሚባለው ልማታዊ መንግስት የሚባለው ከሩቅ ምስራቅ ከተደረጉት እንቅስቃሴዎች የተለየ ነው። ምክንያቱም የእኛ ዴሞክራሲ አለበት የሚባል እንዲህ አይነት ግንዛቤ የጠፋ ንግግር አንድ ምሁር ስናገሩ ሰማሁ። ሌላው ብቀር እንደ ምሁር ነው ናቸው ጠቅላይ ሚኒስትሩ። ይሄ በጣም በእውነቱ ለትልቅ ትዝብት የሚዳርግ ዝም ብሎ ምርጫ ተብሎ ስንትና መቶ ሚሊዮን እያባከኑ ወረቀት ነው እያሳተሙ ይህንን ድራማ ስለሰሩ ይሄ ምን ዴሞክራሲያዊ ይዘት ኮንተንት የለው። እና ይሄ ህዝቡን ያስቆጣው ደግሞ ይሄ ነው። እኛ አገር ቤት ስንሄድ ሽማግሌዎቹም አዋቂውም ሁሉ ለምንድን ነው ከነዚህ ጋር በስ አንድ በአካሄዱ ስነ ስርዓት ላይ ሳትስማሙ ምርጫ ውስጥ የምትገቡት እና እንዲህ ያነገች ለምንድን ነው የምትከቱት ነው የምሉት። በኢትዮጵያ ጉዳይ መቼም ተስፋ አንቆርጥም። የምንችለውን ሁሉ እንግዲህ መፍትሄ ፍለጋ ላይ መትጋት እንዳለብን ነው እምነት።
ተስፋ አንቆርጥም፣ የምንችለውን ያህል መፍትሄ ፍለጋ ላይ መትጋት አለብን ብለዋል። ነገር ግን ተቃዋሚዎች በዚህ አሁን አስቸጋሪ በምትሉት ወቅት እንኳን ተቀራርባችሁ ስትሰሩ አልታይም። ቢያንስ አሁን ያለው ሁኔታ በተቃዋሚዎች መካከል ያለውን ግንብ ለመስበር እንኳን በቂ ምክንያት ሆኖ እንዴት አልተገኘም ብለው የሚተቹ ሰዎች አሉ።
እንግዲህ ሀገር ውስጥ ከመንቀሳቀሱ ፖለቲካውን አውቀው ከመንቀሳቀሱ ማለት ነው። የአሁኑ ከስካን ድረስ የብሶት አደረጃጀት ነው ፖለቲካ ፓርቲ የሚቋቋማል። የብሶት የወለደው ነው እኮ አሳሰብ፣ እምነት፣ ርዕዮተ ዓለም፣ ፖለቲካ መስመር የወለዳቸው አይደሉም። ሁሉም ተነስቶ ምንድን ነው ሊበራሊዝም፣ ነጻ ገበያ ኢኮኖሚ፣ ይሄ በቃ አለቀ። ከዚች አልፎ መሄድ ምንም ትንተና ማድረግ የማይችል ስብስብ ነው እኮ አገሪቷ በፖለቲካ ፓርቲነት የተጨናነቀችው። እዚህ ከዚህ ስብስብ ብዙም ነገር ነው ቅድም የምትለውን የመሰባሰብ የምለውን ለማድረግ አስቸጋሪ ነው። ምክንያቱም ጉዳዩም ላይ ስናወራም መግባባት መደማመጥም አይቻልም።
ቅድም ፓርላማው 100% መያዙ ነው አንዱ አሁን ለተፈጠረው ችግር እንደውም ማንኛው ብለዋል እና ለወጡ ቅሬታዎች ምክንያቱ ብለውኛል። አሁን ግን እየተደረገ ባለው ድርድር በ16 ፓርቲዎች መካከል በገዢው ፓርቲና በ16 ሀገር አቀፍ ፓርቲዎች መካከል እየተካሄደ ባለው ድርድር የኢትዮጵያ የምርጫ ስርዓት እንደሚቀየር ከስምምነት ላይ ተደርሷል። ቅይጥ ትይዩ ወደሚል የምርጫ ስርዓት እንደሚቀየር 80% ወንበሮች በአብላጫ የምርጫ ስርዓት እንደሚያዙ አሁን ባለው ማለት ነው፣ 20% ግን ፓርቲዎች በሚያገኙት መራጭ መጠን የሚከፋፈሏቸው እንደሚሆኑ የኢትዮጵያ ፓርላማ መቀመጫዎችም ከ547 ከፍ እንደሚሉ ነው የተገለጸውና ምንድነው የእርስዎ አስተያየት በዚህ ላይ?
ይሄ ዝም ብሎ ምንድን ነው ዝግ ነው ዴድ ኤንድ እንደምሉት ኢህአዴጎች በጣም ያሳዝነው። በህግ እኮ ሊደነግጉ ነው 80% እኛ ነን ጨምድደን የምንይዘው ልል እኮ ነው። ሌላ ምንም እንትን የለ 80% መያዝ እና 100% በመያዝ መካከል ብዙ ልዩነት የለው።
ተቃዋሚዎቹም ግን በአብላጫ ድምፅ ካሸነፉ ከ80%ም ያው ድምፅ ማግኘት ይችላሉ ነው ሀሳቡ።
እኛ እንደ ሀሳብ ያቀረብ ነው ይሄ ፕሮፖርሽናል ሪፕሬዘንቴሽን ኦኬ፣ ተመጣጣኝ ውክልና የምርጫ ስርዓታችን ይሁን ነው እንጂ ያለ ነው
100% ማለት ነው።
አዎ 100% ይሁን ይሄ ነው እኛ ጥያቄ እንትን ስናስተጋባ ይኖር ነው አሁንም ያለበት ኮንሱላቶ የሁለት አይነት ምንድን ነው
ቅይጥዩ
ምናምን እንደሚባለው ለምንድን ነው እዛ ሁሉ ተካራ ውስጥ የሚገባው? ይሄ እኮ የበላይነት አጀንዳ እኮ ነው፣ ዶሚኔሽን አጀንዳ። እሱን ከአሁኑ ከመነሻው ሰንቆ መንቀሳቀስ የሚፈልግ የዚህን ፓርቲ እንግዲህ ምንድን ነው አምቢሽን ወይም እሱን ቋጥሮ የያዘውን አላማ ተመልከት። ይሄ ራሱ አንደኛ ገና ከጅምሩ የተበላ ዕቁብ ነው፣ ምንም እንትን የማይሰጥ ምክንያቱም እነሱ ውጭ ሀያቀጥ ቅይጥ ምን ስለተባለች የምርጫ ስርዓቱ ላይ ምንድን ነው አተገባበሩ ምርጫ አፈጻጸሙ ላይ ችግር እስካለ ድረስ ያንንም ሁሉንም ይወስዳሉ። ምን ይከለክላቸዋል? ኦኬ፣ አይዋ ቅይጥነች ስለተባለች ያንን ዝም ብሎ ምቶ የለም።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር እንደዚሁም የመድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች ነው።
እሺ፣ ለሰጣችሁን እድል እኔም በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ ከናይጄሪያ ጋር ባላት የጋራ ብሔራዊ ኮሚሽን ተስፋ የምታደርገው በጸጥታ ጥበቃ ትብብርና የኢኮኖሚ እድገት እንዲሁም በልማት በዲሞክራሲ ግንባታና በመልካም አስተዳደር ዘርፎች አዲስ የትብብር መንገዶች ይገኛሉ ብላ ነው። ቦኮ ሐራምና የምዕራብ አፍሪካው አይሲስ በሰሜን ምዕራቡ የናይጄሪያ ግዛት ሕዝብ ላይ ከባድ ውድመቶችን አድርሰዋል። ከ2 ሚሊዮን በላይ ዜጎችን ከቤት ንብረታቸው አፈናቅለዋል። የዩናይትድ ስቴትስ ምክትል ውጭ ጉዳይ ሚኒስትር ጆን ሱሊቫን ሀገራቸው ናይጄሪያ የያዘችው የዚህ የጸረ ሽብር ትግል አጋር መሆኗን ላሰምርበት እፈልጋለሁ ሲሉ ተናግረዋል። ዩናይትድ ስቴትስ ናይጄሪያ ሰራዊቷን ዘመናዊ ለማድረግ በያዘችው ጥረት ረታለች። ነገር ግን ወታደራዊ ምላሽ ብቻውን በሰሜን ምስራቁ የናይጄሪያ ግዛት ላለው ችግር ዘላቂ ሰላም አያስገኝም ሲሉ ምክትል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሩ አስገንዝበዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲቀጥል የናይጄሪያ ጥረቶች ስኬት የሚያገኙት የሀገሪቱ ኢኮኖሚና መልካም አስተዳደር ሲሻሻል፣ በተጨማሪም በጦር ግንባሩ ዘርፍ የሰብአዊ መብት ጥሰቶች ለመፈጸማቸው አስተማማኝ ምርመራ ሲካሄድና ወንጀል ሰርተው የተገኙትን ይዞ ለፍርድ ማቅረብ የሚቻልበትን ዘዴ በመዘርጋት ነው ብሏል። የቦኮ ሐራም አሸባሪው ቡድን የጎዳቸውን ዜጎች መልሶ ለማቋቋም የዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት USAID ተጨማሪ 45 ሚሊዮን ዶላር እንደሚያዋጣ ምክትል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሩ ጆን ሱሊቫን አስታውቀዋል። ዩናይትድ ስቴትስ በሰሜን ምስራቅ ግዛቶች ላይ ትኩረት በማድረግ የምግብ ዋስትና መርሃ ግብሮችን ማገዟን ትቀጥላለች። በናይጄሪያ እድገትን ለማፋጠን በቂ የኃይል ምንጮች መኖር ወሳኝ ነው። በዚህ ረገድ ዩናይትድ ስቴትስ በአሁኑ ወቅት ለኤሌክትሪክ ኃይል ተደራሽነት የሌላቸውን ለመርዳት መንግሥት የያዘውን ጥረት ታግዛለች። ምክትል ውጭ ጉዳይ ሚኒስትር ሱሊቫን በተለይ በጋዝ ኃይል ለሚሰሩ እጥረት ላጋጠማቸው ፋብሪካዎች መርጃ የሚሆን የ1.3 ሚሊዮን ዶላር ፕሮጀክት አስተዋውቀዋል። በመጨረሻም ዩናይትድ ስቴትስ የናይጄሪያን የጸጥታ ጥበቃና የኢኮኖሚ እድገት ከማገዝ በተጨማሪ የመልካም አስተዳደር መኖር ሁለቱንም ግቦች ለዘላቂነት እንደሚያበቃ ትገነዘባለች። በናይጄሪያ ሙስናን መዋጋትና ነጻና ትክክለኛ ምርጫዎችን ማካሄድ መንግሥት ለሕዝቡ ይበልጥ ተጠያቂ ያደርገዋል። የዜጎቹን ደህንነት በአስተማማኝ ለማስጠበቅና ኢኮኖሚውን ለማሳደግ ይረዳዋል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ ሁለቱ አገሮች የሚጋሯቸውን የጸጥታ ጥበቃ፣ የልማትና የመልካም አስተዳደር ግቦች እውን ለማድረግ ከናይጄሪያ ጋር መስራት መቀጠሏን በጉጉት ትጠብቃለች ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችንን ለማገባደድ የቀሩን ጥቂት ደቂቃዎች ናቸው። አሁን የማጠቃለያ ዜናውን ከቆንጅታየ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን እንደ እስራኤል ዋና ከተማ ዛሬ በይፋ እውቅና ሰጥተዋል። ቴላቪቭ የሚገኘውን የአሜሪካ ኤምባሲም ወደዚያው የማዛወር ዝግጅት እንዲጀመር ትዕዛዝ ሰጥተዋል። ፕሬዚደንቱ ዛሬ የወሰዱት እርምጃ ለመካከለኛው ምስራቅ ሁሉም የሚቀበለው ዘላቂ ሰላም እንዲገኝ ሀገራቸው ያላትን ቁርጠኝነት አያናጋም ብለዋል። ፍልስጤማውያኑ የቁጣ ቀናት ብለው በጠሯቸው ሶስት ተከታታይ ቀናት ተቃውሟቸውን ለማሰማት ጥሪዎች እያስተላለፉ ናቸው። አረብና የእስልምና አራማጅ የሆኑ መንግስታት መሪዎች አወዛጋቢ ነው ያሉት ይህ የፕሬዚደንት ትራምፕ እርምጃ በአካባቢው ውጥረት እንደሚያባብስና እስራኤልንና ፍልስጤማውያኑን ለማደራደር አሜሪካ የጀመረችውን ጥረት እንደሚያስተጓጉል በመግለጽ ማስጠንቀቂያ ማሰማት ጀምረዋል። ዛሬም በተቃውሞ በተጠለቀለቀችው ቤተልሔም ፍልስጤማውያኑ የፕሬዚደንት ትራምፕን ፎቶዎች ሲያቃጥሉ ታይተዋል። ኤምባሲው ወደ ኢየሩሳሌም እንዲዛወር ፕሬዚደንቱ ትዕዛዝ ይስጡ እንጂ ህንጻው የሚገነባበትን ቦታ ለማግኘትና በጀትም ለመመደብ ጊዜ እንደሚወስድና እስከዚያ ግን ትራምፕ የዝውውሩን ጊዜ እያሻገሩ ለመቆየት እንደሚገደዱ ባለስልጣናቱ አመልክተዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት አድማጮች ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ፕሮግራሙን ያቀናበረው ንጉሱ ታምሬ፣ የስርጭት መሐንዲሱ ዳን ክራፍተን፣ ዋና አዘጋጁ ሰሎሞን ክፍሌ ነው። ከተቀሩት ባልደረቦቻችንም ጋር ሆነን በዚሁ ልንሰናበት ነው።
የትግርኛ ስርጭት ይቀጥላል። እስከዚያው የሚያዳርሰን ዜማ ግን ጀምሯል። አለማየሁ ነው የሚጫወትልን።
አለማየሁ ሂርቦ።
በእኛ በኩል ሰላም፣ ደህና ደሩ፣
ደህና ደሩ። Go.
Thank you.